የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት 20 2016 ዓ.ም መሰናዶ ጀመረ። በግጭት ሳቢያ በቂ ግብር ባልተሰበሰበበት በአማራ ክልል ተጨማሪ ቀውስ አስግቷል።
የትምህርት፣ የጤና፣ የፍትህና የሰላምና ደህንነት ተቋማቶቻችንን የመጀመሪያ ይፈትናቸዋል። ምክንያቱም ሁሉም ሊሆን የሚችለው እነዚህ ተቋማቶች በምታቀርቢያቸው ግብአቶች ደሞዝ ነው የሚጨምር ስለሚችል ማለት ነው። በተመሳሳይ ብዙ እንቀየርበታለን፣ እንሻገርበታለን ብለን የምናስባቸው የካፒታል
የሰማችኋቸው የክልሉ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል የምስራቅ ቦረና ዞን መዋቅር ውዝግብ በሁሉን አቀፍ ምክክር እንዲፈታ አባገዳዎች ጠይቀዋል የሚሉትና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የምሽቱን መሰናዶ በመምራት ኤደን ገረመው፣ በዋና አዘጋጅነት ጽዮን ግርማ፣ ንጉሱ ታምሬ ደግሞ ስርጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ አሰናዳ ነው ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በጋሞ ዞን አባሉ በጸጥታ ኃይሎች እንደተገደለ ያስታወቀው ኢዜማ የክልሉን መንግስት ኮነነ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ አንድ አባሉ በአሰቃቂ ድብደባ እንደተገደለበትና 28ቱ ደግሞ ለእስር እንደተዳረጉበት አስታውቋል። የአርባ ምንጭ ዙሪያ ወረዳ ፖሊስ በበኩሉ በነፍስ ግድያ ወንጀል የተጠረጠሩ 8 ሰዎችን ማሰሩን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል፣ ቀጥሎ ይቀርባል።
ጋሞ ዞን አርባ ምንጭ ዙሪያ ወረዳ ዛይሴ ምርጫ ክልል ውስጥ ከ2013 ዓ ም ጀምሮ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ አባል እንደነበሩ የተገለጹት አቶ ጋሻው ላጼም በመንግሥት የጸጥታ ኃይሎች እንደተገደሉም የፓርቲው የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ለአሜሪካ ድምፅ በስልክ ተናግሯል። ለአባሉ ግድያ መነሻ የሆነው ድርጊት በግለሰቦች መሃል የተነሳውና ወደ ግጭት የተለወጠ አለመግባባት እንደሆነም አቶ ዋሲሁን ገልጿል። በወንጀል የተጠረጠረ ግለሰብ እንኳን ቢሆን የመንግስት የጸጥታ ኃይሎች ግጭቱን አስቆመው በሕግ ፊት ማቅረብ ሲገባቸው የፓርቲ አባላቸውን በአሰቃቂ ድብደባም ለእልፈት እንዳበቋቸውና በቁጥራቸው 28 የሚደርሱ ሌሎች የፓርቲ አባላትንም እንዳስሯቸው አስረድቷል።
አንድ አባላችን ቅዳሜ 10 ሰዓት አካባቢ ቤቱ ላይ ቁጭ ብሎ ከጎረቤት ጋር በነበረ ጸብ ጎረቤት ውስጥ ያሉ ሰዎች ፖሊስ ደውለው ይጠራሉ። ለፖሊሶች ቤት ውስጥ መጥተው የተፈጠረውን ጸብ ከማርገብ ይልቅ የቀበሌ ጽሕፈት ቤት ውስጥ ወስደው እዛ ላይ በጣም ረጅም ሰዓት የፈጀ ድብደባ ያደርጋሉ። ካዳከሙት በኋላ ከዛ ወደ አርባ ምንጭ ዙሪያ ወረዳ ፖሊስ ጣቢያ በመውሰድ እዛም ተጨማሪ ካሉ ፖሊሶች ጋር ጭምር እየደበደቡት እያለ እዛው ፖሊስ ጣቢያ ውስጥ ይሞታል።
የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ኮማንደር ክበበው አዳል በበኩላቸው የነፍስ ግድያ ወንጀል እንደተፈጸመ አምነው በአድራጎቱ የተጠረጠሩ ሰዎች በቁጥጥር ስር እንደዋሉ ለአሜሪካ ድምፅ አስታውቀዋል።
በጥርጣሬ ነው ፖሊስ ያው ገለዋል የምለው በጥርጣሬ ያደረበትን እስካሁን በነፍስ ግድያ 8 ሰው ተይዟል። ሌሎችም ካሉ እያስገባ ያለበት ሂደት አለ። ያው በማስረጃን ተገን በማድረግ ነው ከፖሊስም ታጣቂም ነገሩ መነሻ የጸቡ መነሻ የሆኑ ሰዎችን እነዚህ በተመሳሳይ የገቡ ሰዎች ናቸው።
የተጠረጠረን መግደልና ማሰር የአካባቢው መንግስት ለሰብአዊ ክብርና ለዲሞክራሲያዊ ስርዓት መጎልበት ያለውን ግደለሽነት የሚያመላክት ነው ያሉት የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን በአሰቃቂ ድብደባ በተገደለው የአባላቸው የጋሻ ላጼ ሞት ፓርቲያቸው ጥልቅ ሐዘን እንደተሰማው ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በዩናይት ስቴትስ ምክር ቤት እየተካሄደ የነበረን አንድ ስነ ስርዓት ያቋረጠ የጦርነት ተቃውሞ ትዕይንት ተካሄደ። ሁለት የፕሬዚዳንት ጆ ባይደን ከፍተኛ አማካሪዎች ዩናይትድ ስቴትስ ምክር ቤት አባላት በብዙ ቢሊዮን ዶላር የሚገመት ተጨማሪ ገንዘብ ለእስራኤል እንዲመድቡ ለመጠየቅ በዛሬው ዕለት ከምክር ቤቱ ፊት ቀርበው የምስክርነት ቃላቸውን በማሰማት ላይ በነበሩበት ወቅት ነው። ተቃዋሚዎች ስነ ስርዓቱን በማቋረጥ ጋዛ ውስጥ በፍልስጤማውያን ላይ እየተፈጸመ ነው ያሉትን የዘር ማጥፋት እየደገፋችሁ ነው ሲሉ ባለስልጣናቱን የወነጀሉት። የባለስልጣናቱ የምስክርነት ድምጽ መሰማት እንደተጀመረም ለጦርነት ተቃውሞ ምልክት የተጠቀሙበትን ቀይ ቀለም የተቀቡ መዳፎቻቸውንና ጦርነት አያስፈልግም የሚሉ ጽሑፎች የሰፈሩባቸው እጆቻቸውን ወደ ላይ በማንሳት ተቃውሟቸውን አሳይተዋል። የተኩስ አቁም አሁኑኑ፣ እንዲሁም ለጋዛ ሕጻናት ጥበቃ ይደረግ የሚሉ መፈክሮችን በጩኸት ማሰማት በጀመሩበት ወቅት የካፒቶል ፖሊሶች ስነ ስርዓቱ በሚካሄድበት ክፍል ውስጥ እንዲወጡ አድርጓቸዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስቲን ባይደን ለዩክሬንና ለእስራኤል እንዲሁም ለዩናይትድ ስቴትስ የድንበር ጥበቃ ለነደፉት ግዙፍ እቅድ ማስፈጸሚያ ስለሚውለው የ106 ቢሊዮን ዶላር በጀት እንደራሴዎች ምክር ቤቱ የወጪዎች ጉዳይ ኮሚቴ ፊት ለፊት ቀርበው ማብራሪያ ሰጥተዋል። የዩናይትድ ስቴትስን አጋሮች መደገፍ ለሀገር ደህንነት ወሳኝ ነው በሚል የሚሞግቱት ባይደን የ61.4 ቢሊዮን ዶላር እርዳታ ለዩክሬን ጠይቀዋል። ከዚህም ገንዘብ ገሚስ ያህሉ ዩናይትድ ስቴትስ ካሁን ቀደም ለኪቭ ድጋፍ ባደረገችበት ወቅት ያጎደለችውን የጦር መሳሪያ ክምችቷን መልሶ ለመምላት የታቀደ ነው። ባይደን ለእስራኤል የተጠየቀው የ14.3 ቢሊዮን ዶላር እርዳታ ለእስራኤልና ለጋዛ ለሰብአዊ እርዳታ የታቀደውን የ9 ቢሊዮን ዶላርም ይጨምራል። ለዩናይትድ ስቴትስ የድንበር ጥበቃ የሚውል የ13.6 ቢሊዮን ዶላርና እንዲሁም ለወታደራዊ እርዳታና ቻይና በእስያ የምታካሄዳቸውን ክልላዊ ግፊቶች ለመመከት መንግስት ለሚያስፈልገው ወጪ የሚውል የ4 ቢሊዮን ዶላር ተጠይቋል። የዓለም ጤና ድርጅት ዋና ዲሬክተር የሰላም ጥሪ ያቀረቡ። የዓለሙ ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም የዓለሙ ጤና ድርጅት WHO የምግብ የሕክምና ቁሳቁስና ሌሎች እርዳታዎችን ወደ ጋዛ ሰርጥ ለማድረስ ይችል ዘንድ የአስቸኳይ ሰብአዊ ተኩስ አቁም እንዲደረግ ሲሉ ጥሪ አሰምተዋል። ዶክተር ቴድሮስ በኢትዮጵያ በጦርነት ውስጥ ያደጉበትን የመከራ ጊዜ የገዛ ገጠመኞቻቸውን በማስታወስ ኤክስ ተብሎ በሚጠራውን የቀድሞ ትዊተር የማህበራዊ ትስስር ገጽ ላይ ባሰፈሩ ጽሑፍ እያሰሙ ያሉት የተኩስ አቁም ተማጽኖና የሰላም ጥሪ መሆኑን አመልክተዋል። በልጅነት በጦርነት ጥላ ውስጥ እንዳደገ ሰው ሽታ፣ ድምፅና ገጽታውን በቅርብ አውቀዋለሁ ያሉት ዶክተር ቴድሮስ አያይዘውም በአሁኑ ወቅት መውጫ አጥተው ግጭቱ መሀል ተይዘው ለሚገኙት ሰዎች አዝናለሁ፣ ህመማቸው የኔ ያህል ሆኖም ይሰማኛል ብለዋል። ጦርነት የሚያመጣው ውድመት፣ ሽብርና ጥፋት ብቻ ነው፣ የሚያስገኘው አንዳችም የለም ሲሉም አክለዋል። ልጆቹን እንዳየው ከ50 ዓመታት በፊት የነበረ ምስል ነው ወደ አእምሮ የመጣው። ግልጽ ብሎ የሚታይና የሚያውቅ የጦርነት ሽታ፣ የጦርነት ድምፅና የጦርነት ምስል ነው ሲሉ እንባ እየተናነቃቸው ተናግረዋል። ያ ነው በማንም ላይ እንዲደርስ የማልፈልገው፣ ስለሆነም ሰላም ይመጣል ብዬ ተስፋ አድርጋለሁ ብለዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የተባበሩት መንግስታት ድርጅት ኮንጎ ውስጥ ያገረሸው ግጭት አሳስቦኛል አለ። በኮንጎ ጦር ሰራዊት በኤም 23 ሚሊሻ አባላትና በሌሎች ታጣቂ ቡድኖች መካከል ከጥቅምት ወር መጀመሪያ አንስቶ ሰሜናዊ ኪቩ ውስጥ በየዕለቱ እየተካሄዱ ያሉት ግጭቶች በዚያች ሀገር የሚገኘውን የተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ እንዳሳሰቡት የመንግስታቱ ድርጅት ቃል አቀባይ ተናገሩ። የዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪች ትላንት ኒውዮርክ ላይ ለጋዜጠኞች በሰጡት መግለጫ በማሲሲ፣ ትሩሹሩና ኒጋሮንጎ ግዛቶች ውስጥ የተቀሰቀሱት እነኚህ ግጭቶች የምስራቃዊ ኮንጎ ሁከት በከፍተኛ ደረጃ መባባሱን የሚያመለክቱ ናቸው ብለዋል። ከጎማ ወሰን አቅራቢያ ተፈናቃዮች በተጠለሉባቸው አካባቢዎች በሚደረገው የሰብአዊ አቅርቦት ስራ ላይም ከፍተኛ ስጋት ደቅነዋል ሲሉ አስረድተዋል። በተጨማሪም ለሰላማዊ ዜጎች ጥበቃ የሰላም አስከባሪው ኃይሎች ፈጥኖ ደራሽ ኃይል ወደ ትሩሹሩ አሰማርተዋል ያለው ዱጃሪች አያይዘውም ጎማ ላይ ሊቃጡ የሚችሉ ጥቃቶችን ለመከላከል ከኮንጎ ጦር ኃይሎችና ከክልላዊው የምስራቅ አፍሪካ ማህበረሰብ ኃይሎች ጋር በቅርበት መስራታቸውን ቀጥለዋል ብለዋል። የኪቻንጋ አቅራቢያ በሚገኘው የሰብአዊ እርዳታ ማከፋፈያ ማዕከላት ዙሪያ የጸጥታ ጥበቃ ኬላዎችን ማቋቋማቸውን የገለጡት የድርጅቱ ቃል አቀባይ የተልእኮ ማዕከል የሚገኝበት ስፍራ ለተጠለሉት ቁጥራቸው 25000 የሚጠጉ ሰብአዊ ጥበቃ ለሚሹ የሀገር ውስጥ ተፈናቃዮች ምግብ ነክ ያልሆኑ ቁሳቁሶችና ሌሎች እርዳታ አቅርቦቶች በሚሰራጩበት ወቅትም አስፈላጊውን ጥበቃ እንደሚያደርጉ አስረድተዋል። ባይደን የሰው ሰራሽ አምሮ ልህቀት ቁጥጥር የሚያረጋግጥ ፕሬዝዳንታዊ ትዕዛዝ ፈረሙ። ፕሬዝዳንት ጆ ባይደን እጅግ ዘመናዊው የቴክኖሎጂ ኩባንያዎች ሰው ሰራሽ አምሮ ልህቀት አሰራርና እድገትን አስመልክቶ የብሔራዊ ደህንነትና ተገልጋዩን ማህበረሰብ መብቶች መጠበቅ በሚያረጋግጥ መልኩ ሚዛን ጠብቀው እንዲሰሩ የሚያስገድድ ፕሬዝዳንታዊ ትዕዛዝ ትላንት ሰኞ ፈርመዋል። አይነተኛ እንደሆነ የተነገረለት ይህ የፕሬዝዳንቱ ትዕዛዝ አገሪቱ በምታወጣቸው ህጎችና በዓለም አቀፍ ደረጃ በሚደረሱ ስምምነቶች የሚጠናከር ቅድመ ጥበቃ ለማበጀት የታለመ ነው ተብሏል። ባይደን ፕሬዝዳንታዊን ትዕዛዝ ከመፈጸማቸው አስቀድሞ በሰጡት አስተያየት በቴክኖሎጂ ጎራ የሚታዩት ለውጦች በሀያል ቅልጣፌና ፍጥነት እየመራ ያለው የሰው ሰራሽ አእምሮ ከፍተኛ ጠቀሜታ የማስገኘትም ሆነ አደጋ የማስከተል ግዙፍ አቅም እንዳለው አመልክተዋል። የሰው ሰራሽ አእምሮ በዙሪያችን በምልአት አለ ያሉት ባይደን ሊያስገኝ የሚችለውን እድል እውን ለማድረግና ሊያስከትል የሚችለውንም አደጋ ለማስወገድ ቴክኖሎጂውን በወጉ መቆጣጠር መቻል አለብን ብለዋል። ውሳኔው ሰው ሰራሽ አእምሮ አሳሳችና አውዳሚ በመሆን ፋንታ እምነት የሚጣልበትና ጠቃሚ እንዲሆን የሚያግዝ ቀዳሚ እርምጃ እንደሆነም ተመልክተዋል። የአውስትራሊያ እግር ኳስ ፌዴሬሽን የ2034 የዓለም ዋንጫን ለማስተናገድ በሚደረገው ፉክክር ላይ ላለመሳተፍ በመወሰኑ ሳውዲ አረቢያ ዝግጅቱን የማስተናገድ እድሏ ጨምሯል ተባለ። ፊፋ እስከ ዛሬ ማክሰኞ ድረስ ተፎካካሪ ሀገራት ማመልከቻዎቻቸውን እንዲያገቡ ቀነ ገደብ አስቀምጦ የነበረ ሲሆን አውስትራሊያ ባለማስገባቷም ሳውዲ አረቢያ ብቸኛዋ እጩ ሆና ቀርባለች። ፊፋ በመጪው ዓመት ያዘጋጁን አገር ማንነት ይፋ ያደርጋል። በነዳጅ ከፍተኛ ሀብት ያካበተችው ሳውዲ አረቢያ አስተናጋጅ የመሆኗ ነገር ስነ ስርዓት ክንውን ብቻ የቀረው ጉዳይ ሆኗል ሲል አሶሲየትድ ፕሬስ ከጄኔቫ ዘግቧል። በሀገሪቱ በዓለም ስፖርት ዋና ተዋናይ ሆና ለመውጣት በምታደርገው ጥረት ትልቅ እመርታ የሚያጎናጽፍ ይሆናልም ተብሏል። አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ስርጭቱን እየመራው አብሬያችሁ ምዘልቀው ኤደን ገረመው፣ ዋና አዘጋጇ ጽዮን ግርማ፣ እንዲሁም ደግሞ ስርጭቱን ከስቱዲዮ በማቀናበር ንጉሱ ታምሬ ስንሆን፣ እንዲሁም ደግሞ በማህበራዊና ዌብ ድረገጽን በመምራት ደግሞ አባዮ ገበያው፣ ግርማ ደገፋና ሲሳይ አሸናፊ ምስልና ድምጽ በማቀናበር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በአማራ ክልል በቀጠለው ግጭት ምክንያት ግብር በአግባቡ እንዳልተሰበሰበ የገለጸው የገቢዎች ቢሮ በክልሉ ላይ ችግር እያስከተለ እንደሆነ አመላከተ። የክልሉ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጃኔ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ በበጀት ዓመቱ መጀመሪያ ሊሰበሰብ ከታሰበው ግብር እስካሁን የተከናወነው 1/3 ብቻ ነው ሲሉ ተናግረዋል። ኃላፊው በተለይም ወቅታዊ የሰላም መደፍረስ ተጠናክሮ እንደሚታይባቸው በገለጿቸው የክልሉ ምዕራባዊ አካባቢዎች ከ17 ቢሊዮን ብር በላይ ለመሰብሰብ ታቅዶ በተጨባጭ ለመሰብሰብ የቻለው ግን 6.2 ቢሊዮን ብር ብቻ ነው ሲሉ አስታውቀዋል። ይህም ዝቅተኛ ገቢ እንደሆነ የቢሮ ኃላፊው ጠቅሰው ግጭቱ በዚሁ ከቀጠለ ክልሉ ለመንግስት ሰራተኞች ደሞዝ የመክፈል አቅም ሊያጣ እንደሚችልም አስጠንቅቀዋል። ከጉዳዩ ጋር በተያያዘ ያነጋገርናቸው ነጋዴዎች በግጭቱ ምክንያት ሱቆቻቸው እንደተዘጉ አመልክተው ምን ተሰርቶ ይከፈላል ሲሉ ጥያቄ አቅርበዋል። የምጣኔ ሀብት ባለሙያው አቶ ይርጋ ተስፋዬ ደግሞ የመንግስት ግብር አለመሰብሰብ በክልሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ እንደሚያስከትል ጠቁመዋል። በዚህ ዙሪያ አስቴር ምስጋናው ያሰናዳችውን ዘገባው አስማማው አየነው እንደሚከተለው ያቀርበዋል።
የትጥቅ ግጭት ተጠናክሮ በቀጠለበት የአማራ ክልል በበጀት ዓመቱ የመጀመሪያ ሩብ ዓመት የተሰበሰበው ገቢ ዝቅተኛ እንደሆነ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል።
በተለይም በ2016 ከሐምሌ 1-2011 ጀምሮ እስከ አሁን እስካለንበት ወይም እስከ መጀመሪያው ሩብ ዓመት እስከ መስከረም 30 ድረስ እንሰበስባለን ብለን በቀዳቀደን የነበረው ወደ 17.9 ቢሊዮን ብር ነበረ። ይሁንና ግን በዚህ ሩብ ዓመት መሰብሰብ የቻልነው 6.26 ቢሊዮን ብር ብቻ ነው። ይህም ወደ 11.6 ቢሊዮን ብር በጉድለት ያሳያል ማለት ነው፣ ሳይሰበሰብ የቀረ። እንደ አጠቃላይ በበጀት ዓመቱ ወይም በ2016 በጀት ዓመት ከመደበኛና ከከተማ አገልግሎት ወደ 71.65 ቢሊዮን ብር እንሰበስባለን ብለን ነው በመስተዳድር ምክር ቤት አጸድቀን ወይም በክልሉ ምክር ቤት አጸድቀን ወደ ስራ ገብተን የነበረው። ይሁን እንጂ ግን ያው በክልሉ በተለያዩ አካባቢዎች ላይ ተከስተው በነበሩት የጸጥታ ችግሮች የመደበኛ ተግባራቶቻችን በመሰናከላቸው፣ እንዲሁም የንግዱ ማህበረሰብ በተገቢው የንግድ ስራውን ማከናወን ባለመቻሉ በጠበቅነውና ባሰብነው ልክ ሳይሰበስብ ቀርቷል።
በባህር ዳር ከተማ በሸቀጣሸቀጥ ንግድ የተሰማራውና ስሙ ቢጠቀስ ችግር ይደርስብኛል ብሎ የሰጋ እንደነጋዴ ዘንድሮ ግብር እንዳልከፈለ ይናገራል። ምክንያቱ ደግሞ የጸጥታው መደፍረስ እንደሆነ ያስረዳል።
እኔ የምኖረው ባህር ዳር ከተማ ነው፣ ነጋዴ ነኝ። አሁን ግብር ለመክፈል ይከብዳል ማለት ምን ጠጠ እንከፍላለን። አብዛኛው ሱቅ ዝግ ነው፣ ምንም ቤቱ ጋር የሚወጣ እንኳን የለም። መጥተው እኛን የሚያዘን ሰውም ስለሌለ እንዴት አድርገን እንከፍላለን? መክፈል ስለማንችል አብዛኛውን አልመጣም። ግብር ራሱ አሁን እኔ አልመጣም። ምን ተሰርቶ እንደሚከፈል እንኳን ትንሽ ግራ ያጋባል።
የገቢዎች ቢሮ ምክትል ኃላፊው ነጋዴው ግብር ካልከፈለ በክልሉ ከፍተኛ የሆነ ኢኮኖሚያዊ ቀውስ እንደሚከሰት ያሳስባሉ።
ይህንን መሰብሰብ ባለመቻላችን በቀጥታ በክልሉ የመሰረተ ልማት፣ በክልሉ የማህበረሰብ የመጀመሪያ ጥያቄዎች በሆኑት የትምህርት፣ የጤና፣ የፍትህና የሰላምና ደህንነት ተቋማቶቻችንን የመጀመሪያ ይፈትናቸዋል። ምክንያቱም ሁሉም ሊሆን የሚችለው እነዚህ ተቋማቶች በምታቀርቢያቸው ግብአቶች ደሞዝን የሚጨምር ስለሚችል ማለት ነው። በተመሳሳይ ብዙ እንቀይርበታለን፣ እንሻገርበታለን ብለን የምናስባቸው የካፒታል ተግባራቶቻችንንም ጨምሮ ይዘን ወደ ኋላ የሚመለስ አደጋ ነው ከፊት ለፊታችን እየጠበቀ ያለው እና ስለዚህ ሁሉም የህብረተሰብ ክፍል ሰላም ለአንድ ሀገር ወይም ደግሞ ለገቢ ስራችን እንደ ኦክሲጅን የሚያገለግለው ያለ ሰላም ገቢ ማሰብ አይቻልም፣ ያለ ገቢም ደግሞ ሰላምን ማሰብ አይቻልም። ሁለቱ ስብስ ተመጋግቦ የሚሄዱ የአንድ ሁለት ገጽታዎች ናቸው።
በደብረ ማርቆስ ከተማ ነዋሪውንና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን ነጋዴ ግን ምን ተሰርቶ ይከፈላል ሲሉ ጥያቄውን በጥያቄ ይመልሳሉ።
አንደኛ አገልግሎት ሰጪ ተቋማት ክፍት አይደሉም። ሁለተኛ ነጋዴውም እየነገደ ስላልሆነ መክፈል የሚችልበት ደረጃም አይደለም። በክራይሱ የአመት የሁለት አመት ይከፈላል። ነገር ግን እየቆጠረ ነው። ነጋዴው ደግሞ እየሰራ አይደለም፣ እየከሰረ ነው። አይደለም ግብር የሚከፍለው ኢቪኒፍ ከወረቱም እየከሰረ ነው ያለ አሁን ሰዓት።
ዊል ኮንሰልት የተባለው የኢኮኖሚ የፋይናንስና ኢንቨስትመንት የማማከር አገልግሎት ባለቤትና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ መንግስት በቂ ግብር አለመሰብሰቡ በክልሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶችን እንደሚያስከትል አመልክተዋል።
በጣም የሚያሳስበው ነገር በመንግስትና በህዝብ መካከል ያለው አለመተማመን ጨምሯል። ምክንያቱም ግጭት ሲኖር በተለይ በአማራ ክልል የምናየው በመንግስት ኃይልና እዛ ክልል ውስጥ ባለን ኃይል መካከል ስለሆነ ግጭቱ እየተፈጠረ ያለው ህዝቡ ለመንግስት ግብር የምከፍለው ደህንነታችንን እንዲጠብቅልን ነው ወይንስ ደህንነታችንን እንዲረብሽ ነው የሚል አይነት አላስፈላጊ የሆነ እሳቤ ውስጥ እንዲገቡ ያደርጋል። እና መንግስት ግብር ባለመሰብሰቡ የህዝቡን ደህንነት አይጠብቅም። የህዝቡ ደህንነት ባልተጠበቀበት ሁኔታ ደግሞ ህዝቡ ግብር ለመክፈል ፈቃደኛ አይሆንም። እንደዚህ አይነት ችግሮች ይመጣሉ። እነዚህ ከኢኮኖሚው ውጪ ፖለቲካል ወይም ማህበራዊ ነገር ውስጥ የሚገቡ ናቸው። በኢኮኖሚ ሴንሱ ስናየው ግን መንግስት ግብር ካልከፈለ ታማኝነቱንም ያጣል፣ የህዝብ አገልጋይነቱንም ያጣል። ምክንያቱም ቅድም እንዳልኩሽ መቅረብ ያለባቸው መሰረታዊ የምንላቸው ጤና፣ ውሃ፣ ትምህርት አይነት ነገሮችን ማቅረብ የማይችልበት ሁኔታ ይፈጠራል። መንግስት የመታመንና ወይም የተቀባይነት ነገሩ ይቀንሳል። ያንን ካላቀረበ ከግጭቱ በኋላ የሚኖረውን የማገገም ኢኮኖሚም በዩ ማህበራዊ ሁኔታም በዩ እነዛን ነገሮች ለማገገም የሚደረጉ ጥረቶችንም ከባድ ያደርጋቸዋል። ሌላውና ትልቁ ነገር የእርዳታ ጥገኝነት ይመጣል። በእንደዚህ አይነት ሁኔታ እዛ አካባቢ ግጭቶች ለማብረድ የሚያስፈልጉ ግብአቶች ሆነ ግጭቶች ከበረዱ በኋላ ኢኮኖሚ እንዲያገግም ለማድረግ የሚደረጉ ስራዎችን በሌሎች እርዳታ ላይ ጥገኛ እንዲሆን ያስገድዳል እና ይሄ ደግሞ የእርዳታ ጥገኝነትን በህዝቡ ላይ ያ መንፈስ እንዲመጣ ያደርጋል። እኛ ራሳችን እንችለዋለን ወይም እንሰራለን የሚለውን ነገር ሳይሆን ከሀገር ውስጥም ሆነ ከውጭ ሌሎች ሰዎች በሚሰጡት ሀብት ሊሆን ይችላል ማለት ነው። እንግዲህ መልሰው ማገገም ስራው የሚሰራው
በደሴ ከተማ ከማህበረሰቡ ጋር ውይይት ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ክልሉን ወደ ሰላምና መረጋጋት ለመመለስ ጥረት እየተደረገ ነው ማለታቸውን በክልሉ መንግስት የሚደገፈው የብዙሃን መገናኛ በዛሬ ዘገባው አስታውቋል።
የሰማችሁት ለምሽቱ ያዝነውን አብይ ርዕስ ነበር። ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። የትንታኔው መጽሔት እናልፋለን። በኦሮሚያ ክልል የምስራቅ ቦረና ዞን በአዲስ መልክ መዋቀሩን ተከትሎ የተፈጠረው ውዝግብ ሁሉንም ባሳተፈ የምክክር መድረክ በሰከነ አካሄድ እንዲፈታ የቦረናና የጉጂ አባገዳዎች ጠየቁ። የጉጂ አባገዳ ጅሎ መንዶ የአስተዳደር መዋቅር መዘርጋት የመንግስት ስራ እንደሆነ ጠቅሰው ለግጭት መንስኤ እንዳይሆን አቤቱታ አቅርበው እንደነበረም ተናግረዋል። የቦረና አባገዳ ኩራ ጃርሶ በበኩላቸው የምስራቅ ቦረና ዞን መዋቅር ሲነሳ ለቆየው ጥያቄ ምላሽ የሰጠ ቢሆንም ውሳኔውን ተከትሎ የተከሰቱ አለመግባባቶች በምክክር መፈታት አለባቸው ሲሉ አሳስበዋል። ገልሞ ዳዊት ዘገባ አለው።
የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አዲስ የከተማ አስተዳደሮችንና አንድ ተጨማሪ የዞን መዋቅር አደረጃጀትን ያስተዋወቀው ባለፈው ዓመት የካቲት 2015 ዓ.ም ባካሄደው መደበኛው ስብሰባ ነበር። በዚህም የምስራቅ ቦረና ዞን ከቦረና ዞን 3 ወረዳዎችን፣ ከምስራቅ ባሌ 2 ወረዳዎችን፣ ከጉጂ ዞን ደግሞ 3 ወረዳዎችን ከአንድ የከተማ አስተዳደር ጋር በማጣመር 21ኛው የክልሉ ዞን ሆኖ እንዲዋቀር መወሰኑ ይታወሳል። የዞኑን መዋቅር ተከትሎ የድጋፍና የተቃውሞ አቋሞች እንዲሁም እንቅስቃሴዎች ለወራት ቀጥለው ይገኛሉ። በተለይ ከነገሌ ቦረና በቅርብ ርቀት ላይ በሚትገኝ ጎሮዶላ ወረዳ በተከሰተው ቀውስ የጤናና የትምህርት ዘርፎችን ጨምሮ በርካታ የህዝብ ተቋማት ግልጋሎታቸውን በማቋረጣቸው ነዋሪዎች በችግር ላይ እንዳሉ የአሜሪካ ድምጽ ሲዘግብ ቆይቷል። የጉጂ አባገዳ ጅሎ መንዶ መንግስት ይህን ውሳኔ ሲያሳልፍ በጎሳዎች መካከል ግጭት እንዳይፈጠር ከጅምሩ የተቃውሞ አቤቱታ አሰምቶ እንደነበር ለአሜሪካ ድምጽ ተናግረዋል።
እኛ ይህ አዲስ አደረጃጀት ህዝብን የሚያጋጭ ነው፣ እናም አይሆንም አልን። ሰው ደግሞ ከመንግስት ይሁንታ ውጭ ጥሶ መኖር አይችልም። ያው መንግስት አዋቅሮታል። እኛ አሁን ምንም ማድረግ አንችልም። ጥያቄያችን ግን አድርሰናል።
የቦረና አባገዳ ኩራ ጃርሶ አዲስ ዞን ማዋቀር የመንግስት ስራ እንደሆነ ገልጸው የምስራቅ ቦረና ዞን መደራጀትም ለብዙ ዓመት ሲነሳ ለነበረው ጥያቄ ምላሽ እንደሰጠ አስረድተዋል።
በ1994 ይመስለኛል የቦረና ዞን አስተዳደርን ወደ ያቤሎ መልሰው ያንን ወደ ጉጂ ዞን አካለሉት። በተለይ በ2006 አካባቢ ነገሌ ቦረና የነበረውን የከተማዋን ስያሜ ከታፔላ ላይ ያለ መንግስት ህግጋት ውጪ ለማጥፋት ሲሞከር ስሞታ ስናቀርብ ነበር። በዚህ ምክንያት በሁለቱ መካከል ግጭት ሲነሳና የሰው ደምም ሲፈስ ነበር። ይህ ዞን በአዲስ መልክ እስኪዋቀር ድረስ ይህ ሁኔታ እንደቀጠለ ነበር። አሁን ይህ ዞን መዋቀሩ የመልካም አስተዳደር ጥያቄያችን ስለነበረ ደስተኞች ነን።
የምስራቅ ቦረና ዞን መዋቅርን ተከትሎ በጉጂ በኩል በተነሳው ተቃውሞ በተለይ በጎሮዶላ ወረዳ የመንግስት አገልግሎቶች እንደተቋረጡ የገለጹት አባገዳ ኩረጃርሶ የዞኑ ስም ምስራቅ ቦረና ቢሆንም በውስጡ የሚኖሩት ሁሉም የአገሪቱ ብሔሮች፣ ብሔረሰቦችና ህዝቦች ናቸው ብለዋል። የጉጂ አባገዳ ጅሎ መኖ በበኩላቸው ለጎሮዶላ ወረዳ የመዋቅር ቀውስ ጥያቄ አቅርቦ እንደነበረ ይገልጻሉ።
ማን ባሩሳ እንጅሩ የችውኔ
ትምህርት ቤት የለም ማለት እንደ ህዝብ የለንም ማለት ነው። ስለዚህ ትምህርት ቤት እንዲከፈት መንግስትም ያን የወሰነውን ውሳኔ ዳግም እንዲያጤን ብለን ተናግረናል። እኛ እንደ አባገዳ ማድረግ የምንችለው በሰላም ጥያቄው ምላሽ እንዲያገኝ መጣር ነው። የመንግስት ኃላፊዎችን ስንጠይቅ እኛ ይህን መዋቅር ለአስተዳደር በሚያመቸን መልኩ ነው ያበጀነው የሚል ምላሽ ነው የሚሰጡን።
አዲሱ የምስራቅ ቦረና ዞን ከተዋቀረ ወዲህ እንደ አባገዳ ምክክር አድርጎ እንደማያውቁ የጠቀሱት የቦረና አባገዳ ኩራ ጃርሶ ሁሉንም ያሳተፈ የምክክር መድረክ ተዘጋጅቶ ጉዳዩ ሁነኛ እልባት እንዲሰጠው አክለው ጠይቀዋል።
ይህ ጎድኑ እንደ ፈሜት እንጀደ መሪና ከቦቲ ገዳ ታስም እንጅሩ
ዞኑ ከተዋቀረ ወዲህ እንደ አባገዳዎች ምክክር አድርገን አናውቅም። ነገር ግን ዞኑ መጀመሪያ ሲዋቀር በጉጂ በኩል እኛን ሳያማክር ስናስተዳድር የነበረውን ዞን ከኛ ነጠቀ የሚል ክስ ሲቀርብ ነበር። ይህን ጊዜ የኦሮሚያ አባገዳዎች ህብረት በአዳማ ሁለቴም ሶስቴም አደራድረውን ነበር። ያኔ ከመግባባት መድረስ ስለተሳነን ጉዳዩን ወደ መንግስት የሥራ አስፈጻሚ መለስ ነው። ሆኖም በጎሮዶላ አካባቢ በተነሳው ተቃውሞ መንገድ ስለመዘጋታቸው ንብረቶችም ስለመውደማቸው በተመለከተ ከአባገዳ ጅሎ መንዶ ጋር ያደረግነው ምክክር የለም። ምክንያቱም አባገዳ ጅሎ አሁን የገዳ ሥርዓት የሚከውኑት ዝግጅት ላይ ናቸውና። እኔ እንደ መፍትሄ የማቀርበው ሁሉን ያሳተፈ የምክክር መድረክ ቢፈጠርና ይህ ጉዳይ እልባት ቢያገኝ ነው።
አባገዳ ጅሎ መንዶና አባገዳ ኩረጃ አርሶ ነዋሪው ከግጭት ራሱን እንዲያርቅ መንግስትም የምክክር መድረክ እንዲያዘጋጅ ሁለቱንም ጎሳ ለማጋጨት ይወተውታሉ ያሏቸው አካላት ደግሞ ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
እስራኤል በጋዛ የምድር ጥቃቷን አስፋፋች። እስራኤል በጋዛ የተቀናጀ የምድር ማጥቃቷን እያስፋፋች ሲሆን ትላንት ሰኞ እንዳስታወቀችው ደግሞ በደርዘን የሚቆጠሩ የሐማስ አሸባሪዎችን ገድላለች። የምድር ወረራው የተጠናከረው በጋዛ ያለው ሰብአዊ ቀውስ እያየለ ባለበት ሁኔታ ውስጥ ነው። ሊንዳ ግሪስቲን ከኢየሩሳሌም ያጠናቀረችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
የእስራኤል ታንኮችና ወታደሮች ወደ ሰሜናዊ የጋዛ ሰርጥ ይበልጥ በመግፋት የጋዛ ከተማ ዳርቻ ደርሰዋል። የአየር ጥቃቱም እንደቀጠለ ነው። በሕንፃዎች ውስጥ ሆነው ሲዋጉ የነበሩ በደርዘን የሚቆጠሩ የሐማስ ተዋጊዎችን እንደገደለች እስራኤል አስታውቃለች። የእስራኤል ጦር ዋና አዛዥ ሄርዚ ሃቨሊ በውጊያው ቀጠና የሚገኙ ወታደሮቻቸውን ጎብኝተው ተመልሰዋል።
אנחנו במלחמה, אתם מבינים את זה מהיום הראשון, זה יהיה תהליך ארוך. ואנחנו עכשיו בשלב
טורנט ליינן יקמג'מראו קן ג'מרו גלצנו ירג'ም ግዜ የሚወስድነው አሁን ጥላት በጋዛ ሰርጥስ ከፍተኛ ምት እየደረሰበት ነው።
የተስፋፋው የእስራኤል ምድር ጥቃት የመጣው በጋዛ ሰርጥ የሰብአዊ ቀውሱ ባየለበት ወቅት ነው። የፍልስጤማውያኑ የጤና ሚኒስቴር እንደሚለው ጦርነቱ ከጀመረ አንስቶ የተገደሉ ሰዎች ቁጥር ከ8300 አሻቅቧል። ከነዚህ ውስጥም ከግማሽ በላይ የሚሆኑት ህፃናትና ሴቶች ናቸው ተብሏል። የሰብአዊ ድርጅት ኃላፊዎች በበኩላቸው እስራኤል ተጨማሪ እርዳታ ወደ ጋዛ እንዲገባ መፍቀድ አለባት ይላሉ። ካሪም አህመድ ካን የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ናቸው።
There should not be any impediment to humanitarian relief supplies going to children, to women and men, civilians. They are innocent.
ወደ ህጻናት፣ ሴቶችና ወንዶች እንዲሁም ሲቪሎች እርዳታ እንዳይደርስ እንቅፋት መፈጠር የለበትም። እነርሱ ንጹሃን ናቸው። ባለም አቀፍ የሰብአዊ ህግ መሰረት መብት አላቸው። እነዚህ መብቶች የተለመዱ ያለም አቀፍ ህግ አካል ናቸው። እነዚህ መብቶች የጄኔቫ ስምምነት አካል ናቸው።
እስራኤል ከአንድ ሚሊዮን በላይ ፍልስጤማውያን እንዲሰባሰቡ ባዘዘችበት ደቡብ ጋዛ ሰብአዊ እርዳታ እንዲገባ መፍቀዷን ትገልጻለች። ይበንዴ እንዳለ የእስራኤል ጦር በበኩሉ ሐማስ እርዳታና ነዳጅ ለራሱ ፍጆታ እያዋለ መሆኑንና ሆስፒታሎችንም የማዘዣ ጣቢያ እንዳደረጋቸው ይገልጻል። ዳንኤል ሃጋሪ የእስራኤል ጦር ዋና ቃል አቀባይ ናቸው።
Hamas has turned hospitals into command and control centers and hideouts for Hamas terrorists and commanders.
Hamas ሆስፒታሎችን የማዘዣ ጣቢያና የሽብርተኞችና ኮማንዶዎች መደበቂያ አድርጓቸዋል። በተጨማሪም ባለን የደህንነት መረጃ መሰረት በጋዛ ባሉ ሆስፒታሎች ነዳጅ አለ።
አብዛኞቹ እስራኤላውያን የምድር ጥቃቱንና ግቡም ሐማስን ማጥፋት መሆኑን ቢደግፉም የቤተሰባቸው አባላት የታገቱባቸው እስራኤላውያን ግን የምድር ወረራው 230 የሚሆኑ ታጋቾችን ደህንነት አደጋ ውስጥ ይጨምራል ይላሉ። ከታጋቾቹ ቤተሰቦች ጋር የተገናኙት የእስራኤል ጦር ሚኒስትር ዮአፍ ጋላንት ግን ወታደራዊ ጫና መጨመሩ ለታጋቾቹ መለቀቅ ያለ ብቸኛ አማራጭ ነው ብለዋል። እናቱ እንደታገተችበት የሚታመነው ትውልደ እስራኤል ካናዳዊው ዮናታን ዘይገን ሚኒስትሩ ባሉት አይስማማም።
Soldiers are not surgeons. They can't save one person from it's I don't think it works like that. War is chaotic.
ወታደሮች የቀዶ ሕክምና ሐኪሞች አይደሉም። አንድን ሰው ማዳን አይችሉም። ጦርነት ምስቅልቅል ነው። በሐማስ በኩል ታጋቾችን ያዘው የመደራደር አቅም ለማግኘት ነው። ያንን አቅም ካጡ ታጋቾቹ ለነርሱ ጥቅም የላቸውም። በመሆኑም እናቴ ይበልጥ አደጋ የተጋረጠባት ይመስለኛል።
የእስራኤል ባለስልጣናት እንደሚሉት በጋዛ ያለው ጦርነት ለወራት ሊቀጥል ይችላል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነው የመጀመሪያው ክፍል እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ ቀዳሚው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። የባህል አልባሳትና ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየተገፋን ነው ብለዋል። ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጣቸው እንደሆነ የገለጹ ዲዛይነሮችና ነጋዴዎች ኢፍትሃዊ ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ ተናገሩ። የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋራ በውበትና በጥራት እንደማይመጣጠኑ ያስረዱት ነጋዴዎችና ሸማቾቹ በቅናሽ ዋጋ ግን ስለሚሸጡ ብዙ ሸማች እንዳላቸውም ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር የተገደዱ ገበያተኞች እንዳሉም አስታውቋል። ኬኔዲ አባተ በዚህ ዙሪያ ያጠናቀረው ዘገባ ይቀጥላል።
የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገርናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋር መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ትናገራለች።
ያሁን ላይ በጣም ነው የሚያስጠላው። በተለይ ወር መስከረም፣ ጥቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው በጣም ነው የሚያስጠላው። በጣም ማለት ነው ያው ያለመዘጋት ዝግ ያለ ማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝም ሰው የለም፣ የሚጠይቅ ስራ ሰው የለም። በቻይና የሚሰሩት የራሳቸውን ኢኮኖሚ ነው ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን አሁን ሽፎን ማለት ይህንን አይተካውም። ሽፎን ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን የማትፈርድበትን ዝቅ ያለውን ወይ ደግሞ አማካኝ የሆነ ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።
የቻይናው ፕሬዝዳንት ዢ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ.ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ ቅናሽ ዋጋ ያላቸው ሸቀጦች እያጋጠማቸው ያለውን ኢፍትሃዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮ ሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጣሃ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል።
የቻይና ተብሎ የሚጠራ አለ። ጨርቅነታቸው በውጭ ሀገር ጨርቅ የተሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝም። 3 እጥፍ ወይ 4 እጥፍ ቅናሽ ይኖረዋል። ያኛው ማለት የተመረተው በቃ በሳይዝ ሚዲየም፣ ላርጅ፣ ስሞል ይሄ መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ 9 ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፉርባ አለ፣ በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁላ ነገር ዲዛይን የምታደርገው አለ። የልብሱ አይነቱ በእርግጥ የኛ ይሻላል ይህን ሀሳብ አለኝ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል፣ በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አሉ። ከእኛ ጋር መወዳደር አልቻልም። ሰው ደግሞ አሁን የሚፈልገው ቅናሽን ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው።
ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በእስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል።
አንደኛ ኢኮኖሚ ተጽዕኖ ያሳድራል፣ የሞራል ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድረህ ምናምን የሰራው ዲዛይን በአንድ ሳምንት ውስጥ ያ መቶ ገበያውን ሳይጠቀለቀው አንተ ብዙ ጊዜ የፈጀብህን ከነሱ ጋር ልትወዳደር አትችልም ማለት ሳትፈለግ እስረኛ ትሆናለህ ማለት። እኛ ሁለቱን ለማመዛዘን የተወሰነ የነሱንም እንይዛለን የእኛንም እንይዛለን። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብለህ ታስረዳዋለህ። ሰው መጥተው ግን እኛን ለመግዛት ይፈልጋል። ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው። ፍላጎቱ ግን የሚሆነው የትኛው ነው? የአበሻ ልብስ ገዝቶ ለመሄድ ነው። አሁን ለኛ ደግሞ ዝቅተኛ ህብረተሰብ መጥቶ ካለበሰ እንደ ሀብታም ጠብቀህ መካከለኛ ገበያ ያለው ጠብቀህ የሚሰራ ገበያ ሲሆን ከገበያ እየወጣ ትሄዳለህ።
ሰው ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል።
የአገር ባህል ልብስ ደስ የሚለው ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገናኘው ከብዙ ሰው ጋር ነው የሚያገናኘው እና ሁሉም የስራ እድል ያገኝበታል። የቻይናዎች ዘብ እንደ መጋረጃ ነገር ሽፎን ነገሮች የሉ። እኛ ከፈለግን እኛም እንሰራዋለን እኮ ሽፎን በጎን ለጎን እያጊዜ እንሰራለን። እንደዚህ የሀገር ባለ ሲሰራ ሽፎንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚወጣው። ከእነሱ የምንገዛው ነገር ልናሳንስ እንችላለን ማለት ነው ከሸማኔዎች።
ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።
ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው። ማለት እኔ ይሄንን ካላዋጣ እኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ወደ ሽፎኖችንም ማለት ነው። ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ የቀለለ ነው።
ባህላዊ ልብስ ሸምታ ስትወጣ ያገኘናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች።
እኔ ነጠላ ገዝቼ እየወጣው ነው። ነጠላ 1000 ብር በዛ። አይ እኔ የበዓል ልብስ ነው የምለው፣ ለመልበስም ለበዓሉ እሱ ቢሆን ነው። ዋጋው ሽፎኑ ይሻላል። ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው።
ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት።
የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት 1000 ወይ 1500 ነበር የሚገዛው፣ 3500 ልብሱ ብቻ ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ልጥፍ ነገር አለ አይደለ? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ምንድን ለምንድን ነው የሚገዛው? ያው ብሩ እንትን ስለሚል ከአቂም ጋር ነው።
ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የእኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ፣ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የብሔራዊ ባንክ የብድር ጣሪያ ማሻሻያ አዲስ ባንኮችን እንደሚጎዳ ባለሙያዎች አመላከቱ። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን በመቀነስ ገበያውን ለማረጋጋት በሚል መነሻ ባሳለፍነው ዓመት መጨረሻ ላይ ልዩ ልዩ የገንዘብ ፖሊሲ ማሻሻያዎችን ማድረጉን አስታውቋል። በዓመቱ ከተካሄዱት የፖሊሲ ማሻሻያዎች ውስጥ አንዱ በ2016 ዓ.ም ባንኮች የሚሰጡት የብድር እድገት በ14% እንዲገደብ ማድረግ ነው። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን ያጋሩ የፋይናንስ ባለሙያዎች እርምጃው በዘርፉ ጥቅምም ጉዳትም ይኖረዋል ሲሉ ተናግረዋል። የፋይናንስ ባለሙያው አቶ ይርካ ተስፋዬ የሀገር ውስጥ የብድር እድገትን መገደብ በኢኮኖሚ ውስጥ ያለውን የገንዘብ ዝውውር ለመቆጣጠር ቢያስችልም እርምጃው አዲስ ባንኮችን ይጎዳል ሲሉ ተናግረዋል። ሌላው አስተያየት ሰጪ የቡና ባንክ ምክትል ፕሬዚዳንት አቶ ሙሉነህ አያሌው ደግሞ ውሳኔው ተገቢ ቢሆንም ገበያውን ለማረጋጋት ግን በቂ አለመሆኑን ተናግረዋል። በአሁኑ ወቅት እየታየ ያለው የዋጋ ግሽበት መጠን ለማርገብ ከንግድ ባንኮች ብድር ይልቅም የመንግስት ብድር መገደብ የበለጠ ተጽዕኖ እንደሚኖረው አቶ ሙሉነህ ይናገራሉ። ባለሙያዎቹ በሌሎች የብሔራዊ ባንክ ማሻሻያዎች ላይም እይታቸውን ያጋሩ ሲሆን በፋይናንስ ዘርፍ ያሉ እድሎችና ስጋቶችንም አትተዋል። በዚህ ዙሪያ ገብረ ሚካኤል ገብረ መድህን ያጠናቀረው ዘገባ ይቀጥላል።
ብሔራዊ ባንክ በ2015 ዓ ም መጨረሻ ላይ ስላደረጋቸው የፖሊሲ ማሻሻያዎችን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች እርምጃዎቹን በበጎ እንደሚያዩዋቸው ጠቅሰዋል። ሆኖም አንዳንዶቹ የፖሊሲ ማሻሻያዎች ጥንቃቄን እንደሚሹና ምናልባትም ዳግም እይታ እንደሚያስፈልጋቸው አልሸሸጉም። የፋይናንስ ባለሙያው አቶ ይርጋ ተስፋዬ ብሔራዊ ባንክ ባለፈው ዓመት ልዩ ልዩ የፖሊሲ ለውጦችን እንዳደረገ ጠቅሰው ከተወሰዱት እርምጃዎች አንዱ የላኪዎችን የውጭ ምንዛሪ ድርሻን የሚመለከት እንደነበር አውስተዋል። ከዚህ ቀደም ላኪዎች ከሚያገኙት የውጭ ምንዛሪ ብሔራዊ ባንክ 70 በመቶውን ሲወስድ እነርሱ ደግሞ 20 በመቶ ብቻ ይደርሳቸው ነበር። በተሻሻለው አሰራር መሰረት ግን ላኪዎቹ ከሚያመነጩት የውጭ ምንዛሪ 40 ከመቶውን ይወስዳሉ ተብሏል። ይህም ለውጥ መልካም እንደሆነ የተናገሩት አቶ ይርጋ ነገር ግን እድሉ ለሁሉም ላኪዎች መሰጠት አልነበረበትም ሲሉ ይተቻሉ።
ዝም ብሎ ለሁሉም ኤክስፖርተሮች እንደዛ መደረጉ ይጠቅማል ብዬ አላስብም። ኤክስፖርተሮች ይህንን ዶላር ምንድን ነው የሚያደርጉት ብሎ ማሰብ ያስፈልጋል። ለምሳሌ አንድ የግብርና ተቋም የሚያመርተውን ምርት ኤክስፖርት አድርጎ ዶላር አግኝቶ በአገኘው ዶላር በአብዛኛው ሮ ማቴሪያል ግብአቶች፣ ዘር፣ ማዳበሪያ ምናምን አምጥቶ ስራውን የሚያስፋፋ ከሆነ 40% ላይ በቃው ይችላል። ወይራስ ደግሞ ከገበያ ላይ ቡናም ሆነ ጥራጥሬ ሰብስቦ ኤክስፖርት ያደረገ አንድ ኤክስፖርተር 40% ብትሰጠው ምንድን ነው የሚያመጣልህ? እነዚህ ነን ዱራብል የሆነ ኮንሰምፕሽን ጉድስ አምጥቶ መንገድ ላይ ያጥለቀለቁን ልማት ስራ የማይውሉ የሀገር ኢኮኖሚ የማይደግፉ ለፍጆታ ብቻ የሆኑ ግን በጣም በብዙ በ300-400% ትርፍ የሚሰሩ ስራዎች ናቸው የሚሆኑት። እና ይህን ነገር እኔ መንግስት ትንሽ ሲሪየስሊ ቢያየው ጥሩ ይመስለኛል። ኤክስፖርት ተደርጎ የተገኘው ዶላር ምንድን ነው የሚመጣበት የሚለውን ነገር ሲሪየስሊ ማሰብ ያስፈልግ ይመስለኛል።
ባሳለፍነው ዓመት ብሔራዊ ባንክ ያደረገው ሌላው መሰረታዊ የገንዘብ ፖሊሲ ማሻሻያ የንግድ ባንኮችን የብድር ጣሪያ መወሰን ነው። በዚህ እርምጃ ላይ የግል አስተያየታቸውን የሰጡን የቡና ባንክ ምክትል ፕሬዚደንት አቶ ሙሉነህ አያሌው ውሳኔው በንግድ ባንኮች ላይ የአጭር ጊዜ ተጽዕኖ እንደሚኖረው ይናገራሉ።
ትርፋቸውን ይጎዳል፣ ቀጥታ ነው። ግን የባንክ ትርፋማነት ደግሞ በአጭር ጊዜ ብቻ መለካት የለበትም። በረጅም ጊዜ ግን ባንኮቹ ጤነኛ ሆነው ሊቀጥሉ የሚችሉት ያ ኢኮኖሚ የተረጋጋ ሲሆን ነው። ስቴብል ሲሆን፣ ፕሬዲክተብል ሲሆን ነው ሰዎች ኢንቨስትመንትም ሆነ ሌሎች ውሳኔዎቻቸውን የቁጠባም ውሳኔዎቻቸውን ተገማች የሆነ መረጃ ይዘው መውሰድ ይችላሉ። ለባንኮቹ ጤናማነት ያ ከጊዜያዊ ትርፍ የበለጠ አስፈላጊ ነው።
አቶ ይርጋ በበኩላቸው የባንኮችን የብድር እድገት በ14% መገደብ በተለይ አዳዲስ ባንኮችን ሊጎዳ እንደሚችል ይናገራሉ።
በተለይ በዚህ የብሔራዊ ባንክ መመሪያ የሚጎዱት አዳዲሶቹ ባንኮች ናቸው። ትልልቆቹ ባንኮች ኦልሬዲ የማበደር አቅማቸው ትልቅ ቁጥር ላይ ስለደረሰ ከዛ 14% ቢጨምሩበት ብዙም ላይ ጎዱ ይችላሉ ወይም ያለውን ጉዳት ሊቋቋም ይችላሉ። አዳዲስ ባንኮች ግን ኦልሬዲ በ2015 ያበደሩት የብድር መጠን ትንሽ እዛ ትንሽ የብድር መጠን ላይ ማደግ የሚችሉት 14% ብቻ ሲሆን አዳዲሶቹ ባንኮች ይፈተናሉ ብዬ ይጠብቃሉ። በ2016 ሌላ ለነሱ ስፔሲፊክ የሆነ የብድር ካፕ ወይም ጣሪያ ሪላክስ የሚያደርግ መመሪያ ብሔራዊ ባንክ ካላወጣ በስተቀር።
አቶ ሙሉነህ በበኩላቸው በባንኮች ላይ የብድር ገደብ ማድረግ ብቻውን ገበያውን ለማረጋጋት በቂ እርምጃ እንዳልሆነ ነው የሚገልጹት።
የዋጋ ግሽበትን በዚህ መከላከል ይቻላል ወይ የሚለው ትንሽ ሊያከራክር ይችላል። ግን በኢኮኖሚክ ቲዮሪ ግን የዋጋ ግሽበትን ለመቆጣጠር አንድ መሳሪያ ነው የብድር ጣሪያ ማስቀመጥ። ግን ውጤታማ መሆን አለመሆን ሌላ ጥያቄ ነው። የዋጋ ግሽበትን በአንድ የፖሊሲ እርምጃ ብቻ ማስቆም አይቻልም።
የባንኮች የብድር ጣሪያው ገበያውን የማረጋጋት ሚና እንደሚኖረው የሚገልጹት አቶ ይርጋ በበኩላቸው፣ ሆኖም ዋናው የገንዘብ አውጪ መንግስት ስለሆነ እርምጃው ግሽበትን በመቀነስ ረገድ ምን ያህል ውጤታማ ሊሆን እንደሚችል ይጠይቃሉ።
ይህ በአንድ በኩል ጥሩ ነው። ኢኮኖሚስት ሰርኩሌት የሚያደርገውን የገንዘብ መጠን ይገታልሃል። ገንዘብ አቬይላብሊቲ ሲቀንስ መግዛት የምትፈልገውን ነገር ሁሉ አትገባም። ሰው ፍላጎት ቀነሰ ማለት ነው። ግሽበቱ ጦርነትን ለመቆጣጠር ይረዳል። ግን ሪሊ ያ ነው ወይ የሚሆነው? ምክንያቱም እኛ ሀገር ውስጥ ትልቁ የገንዘብ አውጪ መንግስት ስለሆነ መንግስት ደግሞ በጣም በርካታ ብር እጁ ላይ ሊኖርበት ስለሚችል ያን ማየት ያስፈልጋል።
በባንኮች ላይ ከተደረገው የብድር ገደብ ይልቅ በመንግስት የብድር መጠን ላይ የተደረገው ገደብ ገበያውን በማረጋጋት ረገድ የበለጠ ተጽዕኖ እንደሚኖረው የሚናገሩት አቶ ሙሉነህ ደግሞ ውሳኔው ግን ውጤት የሚያመጣው የመተግበር ቁርጠኝነት ካለ ነው ይላሉ።
የንግድ ባንኮች የምንላቸው ብድር ቢሰጡ ከሰው የሰበሰቡትን ተቀማጭ ነው የሚያበድሩት። ብሔራዊ ባንክ ግን ከሰው ተቀማጭ አይሰበስብም። ብሔራዊ ባንክ ብድር ሰጠ ማለት ገንዘብ አትሞ ነው የሚሰጠው እና ያንን መቀነስ ቀጥታ ነው ኢምፓክቱ የገንዘብ አቅርቦት ላይ። ለመንግስት ብድር መስጠትን መቀነስ ማለት በሀገር ውስጥ ያለውን ፍላጎት ወይም ዶሜስቲክ ዲማንድን እቀንሳለሁ ነው። የብሔራዊ ባንክ ባላንስ ሺት ላይ የሚወሰድ እርምጃ ሌሎች ባንኮች ላይ ከሚወሰድ እርምጃ ይልቅ ውጤታማ ነው። ውጤታማ የሚያደርገው የመንግስት ኮሚትመንት ነው። እንደ መንግስት ምን ያህል ቁርጠኝነት አላቸው የዋጋ ግሽበቱን ለማሰር?
የሀገር ውስጥ የብድር እድገትን ከመገደብ ባሻገር ባንኮቹ የሚሰጡት ብድር ወደ የትኛው ዘርፍ እንደሚሄድ መቆጣጠርም አስፈላጊ እንደሆነ አቶ ይርጋ ይናገራሉ።
በአጠቃላይ ባንኮቹ ለማን ነው ብር የሚያበድሩት ብለህ ስታይ ትልልቆቹ ተበዳሪዎች የሀገር ውስጥ ንግድ፣ የውጭ ንግድ፣ ኮንሱመር ሎን፣ ይህ ከየባንኩ ብር እየተበደረ መኪና የሚገዛው ቤት የሚሰራው ምናምን ያ ራሱ በጣም ሲግኒፊካንት ነው። እስካሁን ድረስ ሶስቱ ትልልቆች ተበዳሪዎች የጠራውልህ ኢንቨስትመንት የለም፣ ማኒፋክቸሪንግ የለም፣ ፕሮዳክሽን የለም፣ አግሪካልቸር የለም። ይሄ በጣም ነው የሚያስፈራው። ከዛ በኋላ ነው ማኒፋክቸሪንግ ሴክተሩ፣ ማይኒንግ፣ ፓወር ምናምን የሚመጣው። የሀገሪቱን የፋይናንስ እንቅስቃሴ አትራፊ እና አዋጭ ወደሆኑ ሀገራዊ ፋይዳቸው ትልልቅ ወደሆኑ ሴክተሮች መውሰድ የሚያስፈልግ ይመስለኛል። ኮመርሻል እርሻ በደንብ እንዲስፋፋ ፋይናንስን ወደዛ መግፋት ያስፈልጋል።
አቶ ይርጋ ለአነስተኛና ጥቃቅን የፋይናንስ ተቋማት የተሰጠው ትኩረት ማነስ በፋይናንስ ዘርፉ ውስጥ እንደ ክፍተት ያዩታል።
የብድርና ቁጠባ ተቋማት ምናምን የሚባሉት በጣም ጥሩ አገልግሎት ይሰጣሉ። ግን እንደ አለመታደል ሆኖ አብዛኛዎቹ የማይክሮ ፋይናንስ ተቋማት ከተማ ውስጥ እየመጡ ነው፣ ወደ ከተማ እየመጡ ነው። አብዛኛዎቹ የብድርና የቁጠባ ተቋማት ወደ ባንክነት እያደጉ ነው። አሁን እነሱ ሰርቪስ ሲሰጧቸው የነበሩ ገበሬዎች ምርጥ ዘር ለመግዛት፣ ማዳበሪያ ለመግዛት፣ በየአካባቢያቸው ትንንሽ ቢዝነስ ለመጀመር፣ ንግድ ለመጀመር የሚያመርቱት የግብርና ምርት ላይ ዋጋ ማነው እሴት ጨምሮ ዋጋ የተሻለ ዋጋ ለማስገኘት የሚያስችሉ ስራዎችን ለመስራት ማነው ፋይናንስ የሚያደርጋቸው? አነስተኛ የፋይናንስ ተቋማት ከመደበኛ ባንኮች ጋር ሊንክ ተደርገው የተወሰነ ያላቸውን ፋይናንስ ወደ ገበሬው ቻናል የሚያደርጉበት ወደዛ የሚያስተላልፉበት ነገር ቢሰራ ጥሩ ነው የሚሆነው።
አቶ ሙሉነህ በበኩላቸው በገበያውና በኢኮኖሚው ውስጥ ያለው የብዙ ነገሮች አለመመጣጠን በዘርፉ ፈተና እንደሆነ ይቀጥላል የሚል ስጋት አላቸው።
በኢኮኖሚው ውስጥ የምናየው ያለመመጣጠን አለ። ትልቅ ስጋት ብለን የምንወስደው እሱ ነው። የብዙ ነገሮች አለመመጣጠን አለ። የአቅርቦትና የፍላጎት አለመመጣጠን አለ። ይሄ ሁሉም ዘርፍ ላይ ያለ። አሁን ባንኮች የሚቀርብላቸው የብድር መጠንና የሚጠየቁትና እነሱ ፋይናንስ ማድረግ የሚችሉት አይመጣጠንም። ገበያ ላይ ያሉ ሸቀጦች አቅርቦትና ፍላጎት አይመጣጠኑም። የመንግስት ገቢና ወጪ አይመጣጠኑም። አገሪቱ እንደ ሀገር ደግሞ ከሌላው ዓለም ጋር በምታደርገው ንግድ ወደ ውጭ የምትልከውና ከውጭ የምታመጣው አይመጣጠንም። ይሄ ያለመመጣጠን አለ። አሁን እነዚህ ነገሮች ትልቅ ፈተና ናቸው ለፋይናንስ ዘርፍ።
በ2015 ዓ.ም ጎልብቶ የታየው የዲጂታል ገንዘብ ዝውውርም በኢኮኖሚው ውስጥ አዎንታዊ ተጽዕኖ የሚፈጥር ትልቅ ለውጥ እንደሆነ የገለጹት ባለሙያዎቹ እንቅስቃሴው በያዝነው ዓመትም የበለጠ ተጠናክሮ ዘርፉን እንደሚያዘምነው ተስፋቸውን ገልጸዋል። ሆኖም አሰራሩ የቴክኖሎጂ ስርዓት ማሻሻያና የገንዘብ ዝውውር ደህንነትን መጠበቅ እንደሚሻ አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥቅምት 2016 ዓ.ም መሰናዷችንን ነው። ተከታዩ መሰናዶ ደግሞ ትምህርት ነው። በኢትዮጵያ የ12ኛ ክፍል መልቀቂያ ፈተናን የወሰዱ ተማሪዎቻቸውን ሙሉ ለሙሉ ማሳለፍ ከቻሉ 5 ትምህርት ቤቶች መካከል በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት አንዱ ነው። ትምህርት ቤቱ ከማህበራዊ ሳይንስ ተፈታኞች መካከል ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ 2ኛ ደረጃን አስመዝግቧል። እኒህን ተደራራቢ መልካም ስኬቶች ያስመዘገበው የትምህርት ተቋም ግን የተለያዩ ተግዳሮቶችና ሁነቶች ከበውታል። ሀብታም ስዩም ከፈተናዎቹ ባሻገር ብርቱ ተማሪዎችን ማፍለቅ ስለቻለው ተቋም ያሰናዳው ዘገባ ይቀጥላል።
ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ አመታትን ያስቆጠረ ግቢ ይገኛል።
ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለገ አርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው።
በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል። በ2012 ዓ.ም ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል።
የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን ይህንን ተግባር ጋራን ጀምረውን ብለው እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ ከሀገር ውስጥ ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፍትን በመግዛት ኮምፒውተሮችን በመግዛት ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በባዶ ነው የጀመረ። ራኒንግ ኮስቱንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው።
ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፍሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ 5 ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው።
የእነዚህ ልጆች ግን እንደዚህ ውጤት ማምጣት ማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው በላይ ነበር።
ትምህርት ቤቱ እንደ 2ኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ።
ተማሪዎቹ ያሉበት ቦታ እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው፣ ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች፣ ምንም አይነት የተሟላ ፋሲሊቲ የሌላቸው፣ መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት፣ ላይብረሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኑሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ።
የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ምስጢር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ።
የተማሪዎችና የመምህራን ግንኙነት የመምህራን የመምህራን ግንኙነት እንዲሁም የወላጆችና የተማሪዎችን ግንኙነት በጣም ጥሩ ስሙዝና ትምህርት ኢንቫይሮንመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ነው ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ቀረቤታ ለውጤቱ ትልቅ ሚስጥር ነው ብለን ነው የምናስበው። ሁለተኛው ደግሞ ትምህርት ቤቱ የተጀመረው በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ ትልቅና የባለቤትነት ስሜት ያለበት በመምህራንም፣ በተማሪዎችም፣ በትምህርት ቤቱ አስተዳደር እንዲሁም ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለስ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው።
የሐዲስ ዓለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ
የመጀመሪያው ተማሪዎቹ የ8ኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከ87 በላይ መሆን አለበት። ሁለተኛው ደግሞ ትምህርት ቤቱ ያወጣውን የመግቢያ ፈተና ማለፍና በቅደም ተከተል ለደረጃቸው እስከ ስልሳኛ ያለውን ተማሪ እንመርጣለን። ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው ስልሳዎቹን መርጠን ሌሎችን የምንተው።
በዚህ ሂደት አልፈው በትምህርት ቤቱ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ ኒዮ ነው።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። አሻለማየሁ ልያዳስ ሲት በእኛ ጊዜ ነው የጀመረ ዛበሽታ አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠና ና ያመጣው ሲት ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ።
ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው።
ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት ተረቱንን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለ።
በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የአዲስ አለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ ዓመት ዓመት ይሻገር፣ ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሷል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ።
መምህራን ራሱ ከ12 አካባቢ ወረዳ ተወዳድሮ ያለፉ ናቸው። ወረዳዎች ናቸው። ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትም መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠናክሮ ይቀጥል። ግንባታው በቋሚነት አልተጠናቀቀም። 13 ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሆን የሚባል ባለሀብት ገንብቶ አጠናቋል። ዳሽን ቢራ ፋብሪካን በ20 ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም ሌላው ባለሀብት ሌላው አካባቢ ማህበረሰብ በውጭም ያለው ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን።
አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀምርም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አራርቀዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተወው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጥናፉ ደምሴ ናቸው።
ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነ ልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆችም በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በሕይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ሳይቀበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋቱ ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር፣ በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል።
የአዲስ አለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በህብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት ጥቅምት 22/2016 ዓ.ም ተመረተ ያዝነው መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ስርጭቱን ከስቱዲዮ በማቀናበር፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.